የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አባላት መካከል የተፈጠረው መግባባት መነጋገሪያ ሆኗል። በድርጅቱ ሊቀመንበር አቶ ዳውድ ኢብሳና በመከተላቸው አቶ አራርሶ ቢቅያ መሪነት ተለያይተው የቆሙት የአመራር አባላት በየፊናቸው በሚያወጧቸው መግለጫዎች ሲወቃቀሱ መቆየታቸውም ይታወቃል። የድርጅቱ የህግ የስነ ስርዓትና ቁጥጥር ኮሚቴ በድርጅቱ ህገ ደንብ መሰረት ጉዳዩን መርምሮ እልባት ለመስጠት እየሰራ መሆኑንም አስታውቋል። እንዲህ ያሉ ሁኔታዎች በገጠሙ ጊዜ ሁኔታውን በጠቅላላው ጉባኤ የሚዳኝ መሆኑን ተመልክቷል። በዚህ ዙሪያ ግራቀኝ ያሉትን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባን እንዲሁም ጊዜያዊ ቃል አቀባይ አቶ መሐመድ ረጋሰን ጨምሮ የድርጅቱን የህግ የስነ ስርዓትና ቁጥጥር ኮሚቴ ኃላፊ አቶ አለማየሁ ዲሮን ደረጀ ደስታ አነጋግሯቸዋል።
ኦሮሞ ነጻነት ግንባር ኦነግ ያልተከፈለና አሁንም አንድ ድርጅት መሆኑን ያነጋገርኳቸው እንግዶች ሙሉ ለሙሉ ይስማማሉ። የተፈታተናቸው ላለው ልዩነታቸው ግን ምናልባት ጥያቄያቸው ኦነግን የሚወክለው ማን ነው የሚለው ሊሆን ይችላል። ግንባሩ ከተለያዩ አቅጣጫ ችግር የተደቀነበት መሆኑን የሚገልጹት የድርጅቱ አመራር አባላት በመጪው የድርጅቱ ጠቅላላ ጉባኤ ለመዳኘት ተስፋ ያደረጉ ይመስላል። ለዚህ ደግሞ የድርጅቱ የህግና ስነ ስርዓት ቁጥጥር ኮሚቴ ጉዳዩ እልባት እስኪያገኝ ድረስ ማንኛውም አመራር አባል መግለጫም ሆነ ማብራሪያ እንዳይሰጥ ገደብ ቢጥልም ገደቡን በማክበር ረገድ ራሱ ልዩነት ያለ ይመስላል። የኦነግ ቃል አቀባይ አቶ ቶሌራ ዳባን በማነጋገር ነበር ጥያቄያችንን የጀመርነው።
ጤና ይስጥልን አቶ ቶሌራ አዳባ። የኦነግ ቃል አቀባይ፣ ሰሞኑን በኦነግ አመራር አባላት መካከል ልዩነት መፈጠሩ እየተነገረ ነው። አቶ ዳውድም ከእናንተ ጋር ያለም ሆናቸው አንዱ ማሳያ ይመስላል። አሁን በምን ሁኔታ ላይ ነው ያላችሁት?
አሁን እንግዲህ ሰሞኑን በተከሰተው ሁኔታው እንዲጣራ ለሚመለከተው አካል አስተላ ድርጅቱ ችግሮች ሲፈጠሩ የሚፈታው በስነ ስርዓትና ቁጥጥር ኮሚቴ በኩል ነው። ነገር ግን በመጣ ሲነሱ ተወሰዱ የማዕከላዊ ኮሚቴ አባሎች የስራ አስፈጻሚውን ከስራ አስወግደናል እና በእነሱ ትእዛዝ ወይንም ደግሞ የሚያዛቸው ነገሮች እንዳትፈጽሙ የሚል መልእክት አስተላልፈዋል እና በዚህ ሁኔታ መቀጠል ስለማይቻል እኛም በበኩላችን ያለንን አስተያየት እየሰጠን ነው።
የህግና የስነ ስርዓትና ቁጥጥር ኮሚቴው መግለጫ በዚህ ጉዳይ ላይ እንዳይሰጥ እልባት እስኪሰጠው የሚል ነገር ተናግሯል። እናንተ ግን በተከታታይ መግለጫ ከዛም አልፋችሁም ስብሰባም እያደረጋችሁ ነው። የሂልተኑም ይጠቀሳል በዚህ ላይ እና ለምንድን ነው ያንን ማድረግ ያስፈለገው?
በመሰረቱ አንድ መታወቅ ያለበት ነገር እኛ በመጀመሪያውኑ ሊቀመንበሩም ሌሎችም አባላት የሚያውቁት ህጋዊ ስብሰባ ጠርተን ነበር። ህጋዊ ስብሰባ የተጠራው ሊቀመንበሩ የዕለት ተዕለት ስራቸው ማከናወን ስላልቻሉ ምክትል ሊቀመንበሩ የስራ አስፈጻሚ ኮሚቴውን ውሳኔ በመከተል ነው የማዕከላዊ ኮሚቴ ስብሰባ እንዲደረግ ያደረጉት። ያውቁት ነበር፣ ሁሉም ያውቀው ነበር። ከዛ በኋላ በማናውቀው ምክንያት እንደነገ ሊጀመር ሲል በዋዜማው ይህንን ስብሰባ አላውቅም የሚል መግለጫ መውጣቱን ሰማን። እንግዲህ ከልዩ ልዩ ቦታ የመጡት የማዕከላዊ ኮሚቴ አባላት ስብሰባው መካሄድ አለበት በሚል እኛ ስብሰባችንን ቀጠል ስብሰባው ላይ እያለን የተለያዩ መግለጫዎችና የስም ማጥፋ ዘመቻዎች ያሄዱ ነበር። እኛ ለዛ ምንም መልስ አልሰጠንም። ከመጨረሻው ድረስ ስብሰባውን ዓላማ ለምን እንደተሰበሰብንና የደረስንበትን ውሳኔ ለሕዝቡ በጊዜው መግለጽ ነበረብን። በጽሁፍ ገልጸናል ማለት ነው።
ከዛ በፊት ምንም ልዩነት አልነበረም በመካከላችሁ?
ምንም ልዩነት አልነበረም። ከዛ በፊት በመካከላችን ምንም ልዩነት አልነበረም። እኛ ስብሰባው የተጠራውም በወቅታዊ ሁኔታ ድርጅቱ ያለበት ሁኔታ አሳሳቢ ስለነበረ ልዩ ልዩ ትሎች በድርጅቱ ላይ ይካሄዱ ነበር። ያንን ለማጥራት እና ምን ማድረግ አለብን ያለው ሁኔታ ለስራ አመቺ የሆነ አይደለም እና በምን አይነት መንገድ የድርጅቱን ስራ መቀጠል አለብን ከሚለው አንጻር ነው እና በዛ ላይ አባሎቻችን እየታሰሩ ነው፣ ጥፋት እየተዘጋ ነው። ይህንን እንዴት አድርገን ለማስለቀቅ እንችላለን በሚለው ላይ ብቻ የድርጅቱን ስራ በሚመለከት ጉዳይ ላይ ብቻ ነበር የተወያየ ነው። ይሄ ግን ሌላ መንገድ ታይዞ ተተርጉሞ የሐሰት ፕሮፓጋንዳዎች ሲነዙ ነበር ማለት ነው። ይሄንን እንግዲህ የደረስንበትን ውሳኔ በጽሁፍ መግለጫ ሰጠን። ፕሬስ ኮንፈረንስም ማድረግ አለብን የሚል ውሳኔ አስተላልፈን ነበር። በተለያዩ ምክንያቶች ዘግይተው ባለፈው ጊዜ ሰጥተናል ማለት ነው።
ስብሰባ ያደረጋችሁበትን እለት አቶ ዳውድ ለደህንነታቸው ሲባል ከቤታቸው እንዳይወጡ ቀባ በተደረገበት ተመሳሳይ ጊዜ ነው እና ለምንድን ነው በዛን ቀን እሳቸው በዛ ሁኔታ ላይ እያሉ ስብሰባ ማድረግ ያስፈለገው?
እሳቸው ስራቸውን ለመስራት አልቻሉም። ስላልቻሉ መቀጠል አለበት የድርጅቱ ስራ። የድርጅቱን ስራ ለመቀጠል ደግሞ አባላት፣ የማዕከላዊ ኮሚቴ አባላት ተሰብስበው ያለውን ሁኔታ ማወቅ አለባቸው። ያንን ለማሳወቅና ውሳኔ የሚፈልጉ ነገሮችን ለመወሰን ነው የተሰበሰበው። ሌላ ምንም አላማ አልነበረው።
ከስብሰባው በኋላ ከእሳቸው ጋር አልተገናኛችሁም? አልተነጋገራችሁም? እሳቸው ስብሰባውን የማይቀበሉ በስብሰባም ላይ የተነገሩ ነገሮችን የማይቀበሉ መሆኑን ከማሳወቃቸው በፊት አልተገናኛችሁም? አልተወያያችሁም?
ስብሰባው ከመካሄዱ በፊት እና አንድ የማዕከላዊ ኮሚቴ አባል ቤታቸው ድረስ በመሄድ ስብሰባ ያስፈልጋል ብለው አስረድተዋቸዋል። በተጨማሪም ደግሞ ከማዕከላዊ ኮሚቴ አባላት በዚህ በፊንፊኔ አካባቢ የሚገኙ ስብሰባ ይጠራልን ብለው ሲጠይቁ ነበር በጽሁፍ። ያንን ጽሁፍ ይዘው ሄደው ስብሰባ ማድረግ አለብን ብለው አሳምነው በእውቅና የተካሄደ ስብሰባ ነበር። በምን ምክንያት ከስብሰባው አንድ ቀን በፊት ያ ሁሉ ዘመቻ እንደተከፈተ አልገባንም። ከዛ በኋላ ደግሞ ስብሰባው ከተጠናቀቀ በኋላ ደግሞ ሊቀመንበሩ ወደ ጽህፈት ቤት በሄዱበት ወቅት ምክትል ሊቀመንበሩንም ሆነ ሌሎችን የስራ አስፈጻሚ ኮሚቴ አባል ለማነጋገር ፈቃደኛ ሆነው አልተገኙም። ይሄንን ነው የምናውቀው። አንድ በአሰራራችን ደንብ መሰረት እንደ ማንኛውም ደግሞ ድርጅትም ይሁን ማንኛውም የስራ ዘርፍ የሚያደርገው አንድ አመራር ከስራው ተለይቶ ከቀየ በኋላ ወደ ስራው ሲመለስ ምን ነበር፣ ምንድን ነው የተካሄደው፣ እኔ በሌለውበት ጊዜ ምን ተፈጸመ፣ ምን ችግር ተከሰተ ብሎ መጠየቅ ሲገባው ያንን ሁሉ ሳያደርጉ ዝም ብለው ጽህፈት ቤት ገብተው መውጣታችን፣ ከዛ በኋላም ከምክትል ሊቀመንበሩ ጋር ተጠይቀው ከስራ አስፈጻሚ ኮሚቴ ጋር ለመስራት ፈቃደኛ አለመሆናቸውን አረጋግጠዋል ማለት ነው። ከዛ ውጪ ብዙ ጊዜ በሚዲያ መግለጫ ሲሰጡ በሰጡበት ወቅት ያሉት ነገር ድርጅቱን አምትቼ እዚያ አድርሻለሁ፣ ከአሁን በኋላ ህዝቡ እንዲከባከበው ወይንም ደግሞ እንዲከላከለው የሚል መልእክት አስተላለፉ። ይህ መልእክት እንግዲህ ስራ አስፈጻሚው ተሰብስቦ የዕለት ተዕለት ስራውን በሚያከናውንበት ወቅት ስለነበረ ይሄ ህዝቡን ለማነሳሳት ሙከራ ማድረግ ያደረጋቸውን ነው የሚያሳየው። እንግዲህ በአጠቃላይ ካለው አመራር ጋር ለመስራት ፈቃደኛ ስላልሆኑ ሁኔታዎቹ የበለጠ ችግር ውስጥ የከተቱት እሳቸው ናቸው። ከዛ በኋላ የተከሰቱት ነገሮች ደግሞ የተወሰኑ በጣም ጥቂት የሆኑ የማዕከላዊ ኮሚቴ አባላት ጋር በመሆን የስራ አስፈጻሚውን ከስራ አግደናል የሚል መግለጫ ወጡ ማለት ነው።
እሳቸው ቀባው በተደረገባቸው ጊዜ ከቤት እንዳይወጡ ሲደረግ ለደህንነታቸው ሲባል በሚል ነው። የእናንተስ ግምት ምንድን ነው? ለምንድን ነው እሳቸው ከቤት እንዳይወጡ የተደረገበት ምክንያት ምንድን ነው? የተነጋገራችሁበትና የደረሳችሁበት ድምዳሜ ምንድን ነው?
ከእሳቸው የሰማነው ይህንኑ ነው የሰማነው። ስለዚህ ማድረግ ያለበት እኛ የድርጅቱን ስራ ማስቀጠል ነው።
እሳቸውና ደጋፊዎቻቸው የሚሉት መንግስት ድርጅቱን ለመክፈል እሳቸውንም ከአመራር አባልነት ለማግለል የተደረገ የመንግስት ጣልቃ ገብነት ነው የተባለው እና እዚህ ላይ እርሱ አስተያየት ምንድን ነው?
የእነሱ ትርጓሜ ለዛ መሆኑን እየሰማን ነው። እኛ እንግዲህ መንግስት በድርጅት ውስጥ ጣልቃ የሚገባበት ምክንያት የለም። ይህ ድርጅት ደግሞ የሚታወቀው የጠልጤትሉ ለድርድር የማቀርብ መሆኑን ነው። ድርጅቱ በነጻ ሆኖ የሚሰራ ድርጅት ነው። መንግስት በምንም ምክንያት እጁን የከተተበት ምክንያት የለም።
ምንም አይነት የመንግስት ጣልቃ ገብነት የለበትም ነው በዚህ ሁኔታ ውስጥ
በምን መልኩ ነው ጣልቃ የገቡት? እንግዲህ ለሱ አንድ የሚያቀርቡት ምክንያት እንደሚመስለኝ ችግር በተፈጠረበት ወቅት እኛ ለደህንነታችን ሰግተን ፖሊስ ጽፈት ቤታችንን ሊጠብቅልን በስብሰባ ወቅት በተፈጠሩት ግርግሮች ምክንያት ሰግተን ስብሰባው እንዳይቋረጥ ደህንነታችንን ሊጠብቅልን ጠይቀናል። ከዛ ውጪ በምንም አይነት መልኩ መንግስት ጣልቃ የገባበት ምክንያት የለም። ደህንነታችንን የመጠበቅ ኃላፊነት ደግሞ አለበት።
በእናንተ ስብሰባ በሚመለከት የተነሳው ምንድን ነው? ወጪን በሚመለከት ለምሳሌ ከድርጅቱ ምንም የተጠየቀ ወጪ የለም፣ አንድ ስብሰባ ለማካሄድ የገንዘብ ወጪ ያስፈልጋል የሚል ተደርጓል። እናንተ አሁን በሂልተንም ከዛ በኋላ ስብሰባ አድርጋችኋል። ለምሳሌ የሂልተኑን ወጪ እንዴት ነው የሸፈናችሁት ከድርጅቱ ካልወጣ?
የሂልተኑ ወጪ ብቻ ሳይሆን ያ አሁን ከድርጅቱ ቤት ክራይን በተመለከተ ከድርጅቱ የተሰጠን ምንም ምንትል የለም። ተቋቋርጠው ብላል። ደግነቱ ያለነው ህዝባችን ውስጥ በመሆኑ ነው ለመኖር ለመቀጠል የቻልነው። በመሰረቱ ይህ ድርጅት በህዝብ ላይ ተመርኩዞ የሚኖር ድርጅት ነው። ሲኖር የነበረና እየኖረ ያለ ድርጅት ነው። ህዝባችን ነው ሲያኖረን የነበረውም ያለውም። ስብሰባውን በተመለከተ ያን ያህል ወጪ የሚጠይቅም አልነበረም። በተቻለ መጠን በአነስተኛ ወጪ ነው ያካሄድ ነው። በሌላ በኩል ደግሞ መታየት ያለበት እያንዳንዱ ከዞኖች የሚመጡ የድርጅቱ አባላት የራሳቸውን ወጪ ሸፍነው ነው የሚመጡት፣ ከህዝቡ ከሚያገኙት ማለት ነው። በፊትም በዛ አይነት መንገድ ነው የሚሰራው ሲሰራ ነበረ። የተከራየ ነው አዳራሽ የለም። ድርጅቱ ጽህፈት ቤት ባለው አዳራሽ ውስጥ ነው ስብሰባው የተካሄደው። ብቻ ነው ለሁለት ቀን ብቻ የቆየ ነው። በጣም ጥቂት በሆነ ወጪ ነው። እንዲያውም ሌሎቻችን በደባል በመኖሪያ ቤታችን በማሳደር ነው ስብሰባውን ያካሄድ ነው እና ከመንግስት ጋር ለማያያዝ የሚደረገው ሙከራ በጣም የሚያሳዝንና ትክክል ያለው ለሐሰተኛ ፕሮፓጋንዳ ነው። ከዛ በኋላም ቢሆን ስብሰባ በኋላ ጠይቀን የምንኖርበትን ስጡን፣ የቤት ኪራይም መክፈል አለብን፣ ልዩ ልዩ ወጪዎች አሉብንና ይሄ ይሰጠን በምንልበት ወቅት ፈቃደኛ አልሆኑም። ስለዚህ በዛ አይነት ሁኔታ ነው የሂልተኑንም ቢሆን ከህዝብ ባገኘ ነው ከህዝባችን ጠይቀው ባገኘ ነው ወጪ እየተሸፈነ ነው።
ቅድም ሲናገሩ የኦነግን በጣም የቆየ የረዥም ጊዜ ታሪክ እንዳለው ገልጸዋል። እውነት ነው እሱ ነገር። ኦነግ በየጊዜው የተለያየ አመራር አባላቱ እየተለዩት የመጣ ድርጅት ይመስላል። በተለያየ ምክንያት ሊሆን ቢችልም ማለት ነው። ከገላሳ ዲልቦ ጀምሮ ሁለቱ ሌንጮዎችን ዲማ ነገው፣ ኃይሉ ጎንፋ፣ ከማል ግልጮ የመሳሰሉት ማለት ነው። እና ሁሉም በተለያየ መንገድ በቅራኔ የወጡም ጭምር አሉበት። እና አሁንም የዛ መከፋፈል ታሪክ ሂደት ይመስል በአንድ ወቅት እንዲያውም የትኛው ኦነግ ነው የሚል አይነት ነው። እና ምንድን ነው እዚህ ላይ ያሉት እርሶ አስተያየት?
እንግዲህ ይሄ በቅርበት ለማያውቀው አስቸጋሪ ሊሆን ይችላል። በእርግጥ እኛ ስብሰባ ስናደርግ አብዛኛው የማዕከላዊ ኮሚቴ አባል የተሳተፈበት ስብሰባ ነው። ይህ ስብሰባ የራሱ ውሳኔ አስተላልፎ ተነስቷል። ከዛ በኋላ ነው እነዚህ ምስሎች የተነሱት። ይሄንን ውዝግብ እንዲከሰት ያደረጉት ወገኖች ደግሞ በቁጥር በጣም ጥቂቶች ናቸው። አራትና አምስት የማዕከላዊ ኮሚቴ አባል ተሰብስቦ ስብሰባ ማድረጋቸውንም በግልጽ አናቅ። ስብሰባ የሚደረገው እዚህ ነው። ስብሰባ ማድረጋቸውን አናቅም። በቴሌፎን ይሆናል የተነጋገሩት። እንደዛ ነው የምንገምተው። አራትና አምስት የማዕከላዊ ኮሚቴ አባላት፣ አምስት የስራ አስፈጻሚ ኮሚቴ አባላትንና አንድ የማዕከላዊ ኮሚቴ የማባረር መብት የላቸውም። አንድ ሁለተኛ ደግሞ ስብሰባው ከድርጅቱ ስርዓትና ደንብ ውጪ ነው። አንድ የማዕከላዊ ኮሚቴ ስብሰባ የሚደረገው በስራ አስፈጻሚ ኮሚቴ ሲወሰንና ሲጠራ ብቻ ነው። ከዛ እውቅና ውጪ የተደረገ ስብሰባ ነው ማለት ነው። በቁጥርም አናሳ ብቻ ሳይሆን ሕጉንና ስርዓቱን ተከትሎ ያልተካሄደ ስብሰባ ነው። ስለዚህ በምንም መልኩ ሕጋዊ ሊሆን አይችልም፣ ተቀባይነት ሊኖር አይችልም። ሆን ተብሎ ውዥንብር ለመዛት የተፈጠረ ድርጊት መሆኑን ነው የምንገነዘበው። ህዝባችንም ይህንን ይረዳልናል ብለን እናምናለን። ከዛ የስራ አስፈጻሚ ኮሚቴ አሁንም ቢሆን ስራ ላይ ነው። አብዛኛው ማዕከላዊ ኮሚቴ ከዚህ ከስራ አስፈጻሚ የሚደርሰውን ትዕዛዝና መመሪያ እየተቀበለ እየተገበረ የሚገኝበት ሁኔታ ነው ያለው እና የስራ አስፈጻሚ ኮሚቴ ደግሞ በምክትል ሊቀመንበሩ ነው የሚመራው። መታወቅ ያለበት ግን የድርጅቱን ስራ ሆን ብሎ ለማደናቀፍ የተሸረቡትን ሴራ በህግ ላይ በመመርኮዝ ሊቀመንበሩ ሩል የስራ አስፈጻሚ ኮሚቴው ህግ ላይ በተመሰረተ ከስራ አግዷቸዋል። ይህም እንግዲህ አንድን ሊቀመንበር ከስራ የማገድ መብት ያለው የስራ አስፈጻሚ ኮሚቴ ነው ማለት ነው።
ስንት የስራ አስፈጻሚ አባል ነው ያላችሁ?
በአጠቃላይ 8 የስራ አስፈጻሚ ኮሚቴ አባላት ናቸው ያሉት። 8ቱ 5ቱ ብቻ ናቸው ስራ ላይ ያሉት። 5ቱ ያሉትም እንግዲህ በነሱ አገላለጽ ከስራ ታግደዋል ነው። አሁን እንግዲህ 5ቱን ስራ አስፈጻሚ ኮሚቴ አባላት ያባረሩት 4 ከ5 የሆኑ የማዕከላዊ ኮሚቴ አባላት ናቸው ማለት ነው።
አሁን የህግና የስነ ስርዓት ቁጥጥር ኮሚቴ የተቀመጠ የጊዜ ገደብ አለ? ምንድን ነው የሚጠበቀው ከአሁን በኋላ?
የስነ ስርዓትና ቁጥጥር ኮሚቴው ያለውን ሁኔታ አጣርቶ መርምሮ የውሳኔ ሀሳቡን ለማዕከላዊ ኮሚቴ የማቅረብ እርምጃ እንዲወሰድ መብት አለው። ከዛ ውጭ ደግሞ ውሳኔ የሚሰጠው ጠቅላላ ጉባኤ ስለሆነ እዛ ላይ ነው የሚቀርበው ማለት ነው። በበኩላችን ይህ ተፈጻሚ እስኪሆን ድረስ ያለን ምርጫ ወይም ማድረግ የምንችለው የድርጅቱን ማስቀጠል ነው የሚሆነው።
በጣም አመሰግናለሁኝ። እሺ፣ አመሰግናለሁ በጣም። አቶ መሐመድ ረጋሳ ከአቶ ዳውድ ጋር ያሉ ሲሆን የድርጅቱ ጊዜያዊ ቃል አቀባይ ናቸው። የህግና የስነ ስርዓት ቁጥጥር ኮሚቴው ያወጣውን ደንብ ላለመተላለፍ ለአብዛኞቹ ጥያቄዎች መልስ ለመስጠት አለመፈለጋቸውን ገልጠውልናል። ለትንሽም ጊዜ ቢሆን አብረውን ቆይተዋል። አቶ መሐመድ ረጋሳ፣ እርስዎ የግንባሩ ቃል አቀባይ ኖት?
አሁን የግንባሩ ጊዜያዊ ቃል አቀባይ።
ሰሞኑን በኦነግ አመራር አባላት መካከል ልዩነት መኖሩ ሲነገር ሰንብቷል። አሁን የተሻሻለ ነገር አለ? ምን ደረጃ ላይ ነው ያለው?
በኦሮሞ ነጻነት ግንባር መካከል የእናንተና የኦነግ የሚል የለም። የኦሮሞ ነጻነት ግንባር ብቻ ነው ያለው። ይህንን ላረጋግጥልህ እወዳለሁ። በኦሮሞ ነጻነት ግንባር መካከል ህግና ስነ ስርዓትን የተመለከተ ችግሮች እንዳሉ ሁሉም የሚያውቀው ነው። ማለት በመገናኛ ብዙሃንም በተለያየ አጋጣሚ ሲገለጽ ነበርና ይህንን ጉዳይ ደግሞ የያዘው የድርጅቱ የህግና የቁጥጥር ኮሚቴ ነውና ይሄው ነው ያለው።
የህግና ቁጥጥር ኮሚቴው መግለጫ እንዳይሰጥ ስብሰባም እንዳይደረግ አዟል የሚል ነበረ። ትክክል ነው?
አሁን ደረጀ፣ እንደ ድርጅቱ ጊዜያዊ ቃል አቀባይ መረጃ ብቻ ልሰጥህ ነው እንጂ እንደ መገናኛ ብዙሃን ምንም አይነት ቃለ መጠይቅ እንዳይካሄድ ምንም አይነት መግለጫ፣ ማብራሪያ፣ ሌላም ስብሰባም ይሁን ምንም የድርጅቱ ህግና ቁጥጥር ኮሚቴ አስፈላጊውን ምርመራ አድርጎ ውጤቱን እስከሚያሳውቅ ድረስ የትኛውም የድርጅቱ አመራር አካልም ይሁን አባል ምንም አይነት እንቅስቃሴ እንዳያደርግ ይህንን በተመለከተ ብለዋል እና እኔም ይህንኑ በማክበር ነው መግለጫ ከመስጠት እቆጠባለሁ ያልኩህ ማለት ነው።
ሌላው ወገን ስብሰባም ያደርጋል መግለጫም እየሰጠ ነው እና እሱ ላይ የእርሱ አስተያየት ምንድን ነው?
እኔ አሁንም ነግሬሃለሁ፣ በሚገባ ላረጋግጥልህ የምወደው እኔ በድርጅቱ ህግና ቁጥጥር ኮሚቴ የተላለፈውን መመሪያ ነው የምቀበለው። እንደ ድርጅቱ የአመራር አካልም ጊዜያዊ ቃል አቀባይም ማለት ነው። የኦሮሞ ነጻነት ግንባር ህግና ስነ ስርዓት አለው። የህግና ስነ ስርዓቱን ውጤት ቁጥጥር ኮሚቴው እስከሚያሳውቀን ድረስ እንጠብቃለን። ምንም አይነት ማብራሪያ፣ መግለጫ፣ ስብሰባ አናካሄድም። ስራው ግን ይቀጥላል። አሁን ምክንያቱም አቶ ዳውድ ምንም አይነት ቀደም ሲል እንደነበረ አይነት እገዳ ውስጥ ስላሉ ሌሎችም እንቅስቃሴዎችም በተቻለን መጠን እየተንቀሳቀስን ያለ ነው። አንዳንድ የግድ ድርጅቱ አመራር አካላት ህግ ስለጣሱ እኛ ሌሎቹ የተቀሩት አባላት መጣት አለባቸው የሚል እምነት የለንም። የጣሱትም በህግ ይጠየቃሉ። ያንንም የህግና ቁጥጥር ኮሚቴ የሚያሳውቀውን ውጤት እንጠብቃለን። ለዚህ ነው ከመግለጫ እንቆጠባለን ያልኩ።
ምናልባት የሁለታችሁን ውቀት ወገኖች በሚመለከት መግለጫውን ላይሰጡ ይችሉ ይሆናል። ግን ከዛ ውጪ ቀደም ሲል ለምሳሌ አቶ ዳውድ ለ2 ሳምንታት ያህል ከቤታቸው እንዳይወጡ ታግደው መቆየታቸው ይታወሳል። አሁንም እንደዛው በገደብ ውስጥ ነው ያሉት ወይስ እንደ ልባቸው መንቀሳቀስ ችለዋል?
ይገባሃል መሰለኝ እንደልህ የፈለግኩት ለአድማጮችህም ለአድማጮቻችንም እና የህግና ቁጥጥር ኮሚቴው ምንንም በተመለከተ መግለጫ እንዳይሰጥ ብሎ ነው በድርጅቱ አመራር አካላት ያሳወቀው። ይሄኛው ወገን ያኛው ወገን ብሎ የለየው ነገር የለም እና በምንም ጉዳይ ላይ ለጊዜው መግለጫ ከመስጠት እቆጠባለሁ። ለመረጃ ያህል ግን መረጃ እንዲሆንህ በአሁኑ ሰዓት የድርጅታችን ሊቀመንበር አቶ ዳውድ ኢብሳ በምንም አይነት እገዳ ውስጥ የሉም። እቤታቸው እኔም ሆንኩ ሌሎች የድርጅት አመራር አባላት እና ሌሎችም አባላት ተራ አባላት ማለቴ ነው ለስራ ጉዳይ አስፈላጊ በሆነበት ጊዜ ባሉበት ቦታ ሄደን በአካል እናገኛቸዋለን። ያውም ደግሞ በቴሌፎንም ይሁን በሌላው የመገናኛ ሲስተም እናገኛቸዋለንና ስራ በዚህ መልኩ እየተካሄደ ነው ያለው። ምንም እገዳ የለም። ይህንኑ ላረጋግጥልህ እወዳለሁ እንደ መረጃ።
ቀደም ሲል ለምሳሌ አቶ ዳውድ ላይ ጠባው ተጥሎ በነበረበት ተመሳሳይ ቀን ስብሰባ ተካሂዶ ነበርና መገጣጠሙ አንድ ጥያቄ አስነስቷል። አቶ ዳውድም ቀደም ሲሉት መገናኛ ብዙሃን በሰጡት መግለጫ ጣልቃ ገብነት በተለይም ከመንግስት በኩል ሊኖር እንደሚችል ፍንጭ ሰጥተዋል። በዚህ ጉዳይ ስማማሉ እርሶ?
ይህንኑ በተመለከተ ጠቅላላ ጉዳዩን በተመለከተ መግለጫ ከመስጠት እንቆጠባለን ለጊዜው። ምክንያቱም ይህንን በተደጋጋሚ መግለጫ ከመስጠት እንቆጠባለን የሚለውን ቃል የምነግርህ የድርጅቱን የህግና ስነስርዓት ወይንም የህግና ቁጥጥር ኮሚቴ መመሪያ በመቀበል ነው። ስለዚህ በምንም ጉዳይ ቀደም ሲል በሆነው ጉዳይ የሚሆን አሁን እየሆነ ባለው ጉዳይ ላይ መግለጫ ከመስጠት እቆጠባለሁ። እንደ መገናኛ ብዙሃን የሚጠበቅብህን ድርሻ ለመወጣት በምታደርጉት ጥረት ላደንቃችሁ እወዳለሁ። ጥሩ ጥረት ነው የምታደርጉት። ገንቢ ስራም እንደምትሰሩ ተስፋ አደርጋለሁ። ለጊዜ በጣም አመሰግናለሁ። ወቅቱ ደርሶ ደግሞ ተጨማሪ ማብራሪያ በሚሰጥበት ጊዜ ላይ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።
እሺ፣ አማካም ጊዜ አመሰግናለሁ።
እሺ።
በድርጅቱ ውስጥ የተፈጠረውን ችግር አጥንቶ ለጠቅላላ ጉባኤም ሆነ ለማዕከላዊ ኮሚቴ የተጠናከረ ሪፖርት እንደሚያቀርብ ተስፋ የተጣለበት የህግ የስነ ስርዓትና የቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ሁኔታዎችና ልዩነቶችን ማጋጋል እንደማይገባ ይናገራሉ። የመጨረሻው ቆይታችን ከሳቸው ጋር ነበር።
ከዚህ በፊት ያው በቪኦኤ ላይ እንደገለጽኩት እኛ አሁን ጥናቱን እየጨረስን ያለ ነው። የምርመራውን ሁኔታ በህገ ደንቡ መሰረት ጠይቀን ወደ መጨረስ አካባቢ ነው ያለ ነው። እንዳበቃን እናሳውቃቸዋለን ብለን ነበር እና ከዛ ድረስ ብዙም ኮመንት መስጠት ጥሩ ላይሆን ይችላል ብዬ ገምታለሁ።
ድርጅቶቹም ምንም መግለጫ ከመስጠት ስብሰባዎችን ከማድረግ እንዲታቀቡ የሚል መግለጫ አውጥታችሁ ነበር?
ወጣ ነው። እሱን ታቀቡ ብለን ነበረ። እንግዲህ እንደምታዩት ብዙም ነገሮች አሉ። ዋናው ነገር ግን አሁን ነገሩን ከማጋጋል ጥናታችንን ጨርሰን የውሳኔ ሀሳባችንን በሚመለከታቸው ሰዎች ለማቅረብ እየተዘጋጀን ስለሆነ እስከዛ ድረስ በዚህ ብናበቃ መልካም ነው ብዬ አስባለሁ።
የተቀመጠ የጊዜ ገደብ አለ?
እስካሁን መጨረስ ነበረብን፣ ግን የኦነግ ሰባ ያለ የኦነግ ጽሕፈት ቤት ዝግ ስለሆነ ሰዎችን በልብ አግኝቶ ማነጋገርና መጨረስ አልተቻለም። ተጓዝን ነው እየሰራን ያለ ነው። በዚህ ምክንያት ትንሽ መጓተት አለ።
ለምንድን ነው የተዘጋው?
አናቀውም። ፖሊሶች በጽህፈት ቤቱ ፊት ለፊት አሉ። ሰዎች ለመግባት ሲሞክሩ ተመለሱ ነው የተባሉ። ከዛ በኋላ ማን እንደዘጋው እንዴት እንደተዘጋ የኛ ኮሚቴ የሚያውቀው ምንም ነገር የለም። ግን አሁን ማንም ሰው እዛ እየገባ መስራት እንደማይችል ነው የምናውቀው።
ሁለቱንም ሳነጋግራቸው ስራቸውን እየሰሩ መሆኑን የገለጹልኝ። የት ሆነው ነው የሚሰሩት?
ከመኖሪያ ቤታቸው ነው። ካሉበት ቦታ ሆነው እንደሚሰሩ ነው እኛም ኢንፎርሜሽን ያለን። ያኛው ጽህፈት ቤት ግን ያው መዘጋቱ ሁሉ የሚያውቀው ጉዳይ ነው።
በጉዳዩ ላይ መንግስት ጣልቃ ገብነት አለ የሚል አስተያየት ሰምተናል። ልክ ነው?
እኛ ጣልቃ ገብነት ይሁን አይሁን የምናቆገረን ግን ያው የሚጠበቀው በመንግስት ኃይሎች ነው። አሁን ሰዎች እንዳይገቡ የሚደረጉ የመንግስት ፖሊስ ሰራዊት ነው ያለው። ስለዚህ መንግስት ቢሮን አለመግባት ምክንያት ነው። ግን የራሱን ምክንያት ያው የመንግስት ጠይቆ መረዳት ይቻላል።
እናንተ የምታደርጉትን ማጣራትና ሪፖርት ካጠናቀቃችሁ በኋላ ምንድን ነው የምታደርጉት?
እኛ በህገ ደንቡ መሰረት ዋናው ለጠቅላላ ጉባኤ ማቅረብ ነው። ከዛ ቀደም ሲል ደግሞ የኦነግ ማዕከላዊ ምክር ቤት ወይም ማዕከላዊ ኮሚቴ ይባላል። ለእነሱም የጥናቱ ውጤት ምን እንደሆነ እና ምን አይነት እርምጃ ቢወሰድ መልካም ሊያ ስልጣን በዚሁ የተገደበ ነው የሚሆነው። ውሳኔውን ማጽደቅ የሚችሉት የኦነግ ማዕከላዊ ምክር ቤት ሁኔታውን አይቶ አሻሽሎ ምን ብሎ እርምጃ ሊወስድ ይችላል። ግን ዋናው የውሳኔ ሰጪ አካል የኦነግ ጠቅላላ ጉባኤ ነው የሚሆነው ማለት ነው።
ማን ነው የሚጠራው ጠቅላላ ጉባኤውን?
ጠቅላላ ጉባኤውን ሊቀመንበሩ ይጠራሉ። ስራ አስፈጻሚው አካል ወይም ደግሞ የኦነግ ምክር ቤት አባላት ተነጋግረው የሚጠሩት ነገር ነው የሚሆነው። እሱ መደበኛ ሲሆን መደበኛ ስርዓቱ አለው። አስቸኳይ በምንበት ጊዜም የአጠራር ስርዓት አለው። በዛ መሰረት የሚመለከታቸው ሰዎች ይጠሩታል ማለት ነው።
አባላቱ በእንዲህ ያለ ሁኔታ ውስጥ ባሉበት ጊዜ አጠራሩ እንዴት ነው የሚሆነው? ደንቡ ምንድን ነው የሚለው?
አሁን አባላቱ በምን ሁኔታ ላይ አሉ ብሎ መደምደም ይከብደኛል። ምክንያቱም እኔ አባላቱ አንድ ላይ እንዳሉ ነው የማውቀው። አሁን ድረስ እስከዚህ ሰዓት ድረስ ብዙ ነገሮች ከማስ ሚዲያ ከፌስቡክ የሚሰማቸው ነገሮች እንደተለያዩ ምን እንዳሉ ነገር ነው የሚወራው። ይሄ ነገር ሁለት አይመስለኝም። እኛም የማጣረት ሂደት ይሄ ነው። ስለዚህ አንድ ኦነግ ነው ያለው፣ አንድ የስራ አስፈጻሚ ነው ያለው፣ አንድ ማዕከላዊ ምክር ቤት ያለው ድርጅት ነው እና ይሄ በምኖርበት ጊዜ ደግሞ የአጠራሩ ሰዓት በህጋቸው ይፈጥነት። ስለዚህ በዛ መሰረት የሚሄዱ ይመስለኛል።
በጣም አመሰግናለሁ።
እሺ፣
መልካም ቀን ይሁን። እሺ፣ ጤና ይሁን።